በምስጢረ ስጋዌ ዙሪያ የሚነሱ ጥያቄዎችና መልሶቻቸው። በዕብራውያን ምዕራፍ 12 ቁጥር 24 እና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን መካከለኛ ይለዋል። ይህንንም ዲያቆን ዳንኤል ተካ እንዲህ ያብራሩልናል።
ዕብራውያን 12 ቁጥር 24 እና አንደኛ ጢሞቴዎስ 2 5 ያሉትን ቃላቶች ዕብራውያን 12 24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን የሚናገር ወደ መርጨት ደም ደርሳችኋል። እንግዲህ የአዲስ ኪዳን መካከለኛ ራሱ ያለው ምኑን እንደሆነ ከታች ያስቀመጠበት ሁኔታ አለ። የሆነ ሆኖ ነው ልክ እንደዚህ ሁሉ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እንደዚሁ መካከለኛነቱን በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። ይህም በገዛ ዘመኑ ምስክርነቱ ነበር ብሎ ቅዱስ ጳውሎስ የሚነግረን ነገር አለ። እነዚህን ሁለቱን ጥቅሶች ያነሱና መካከለኛ ማለት በሰውና በእግዚአብሔር መካከል ያለ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ከሰው ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር ልመናን፣ ከእግዚአብሔር ወደ ሰው ምሕረትን ያመጣል የሚሉበት ሁኔታ አለ። ምን ማለት ነው? የአዲስ ኪዳን መካከለኛ ሲባል ምን ማለት ነው የሚለውን ነገር ነጥቦችን እያነሳን አንድ ሁለት ሶስት እያለን እናያለን። እንግዲህ ጌታችን ብቸኛ ልብ አድርገው ጌታችን ብቸኛም እውነተኛም የሰውና የእግዚአብሔር መካከለኛ ነው። ብቸኛም እውነተኛ እደግመዋል፣ ብቸኛም እውነተኛም የሰውና የእግዚአብሔር መካከለኛ ነው። ለምን አንድ ለምን ለሚለው አንድ የነሳው ስጋ የሰውን ነውና፣ ብቸኛም እውነተኛም የሰውና የእግዚአብሔር መካከለኛ ነው የተሰኘበት አንደኛ የነሳው ስጋ የሰውን ነውና። የሰውን ስጋ ሲነሳ ትምክህታችን ከምትሆን ከእመቤታችን ከቅድስት ድንግል ማርያም ነስቷል። የሉቃስ ወንጌል ምዕራፍ 1 26 ይህንን ስጋ ከሰው ባይነሳ ኖሮ ሰው ሊባል አይችልም ነበር። ሰው የተባለው ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ስለነሳ ነው። ስለዚህ ሰው ይባላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰው ሆነ ስንል ለሰው ሁሉ ትምክህት ከምትሆን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የተባለው። ስለሆነ ሰው የሆነ አምላክ አምላክ የሆነ ሰው ይባላል ማለት ነው። በምን አማካኝነት? ከስጋዋ ስጋ ከነፍሷ ነፍስን ስለነሳ። ከስጋዋ ስጋ ከነፍሷ ነፍስን የነሳው ማን ነው? እግዚአብሔር ወልድ ነው አይደለም? ስለዚህ ከመንሳቱ በፊት አምላክነት ገንዘቡ ነው፣ ከነሳ በኋላ ስጋነት ወይም ትስብእትን ገንዘብ አድርጓልና አምላክ የሆነ ሰው ሰው የሆነ አምላክ እንለዋለን ማለት ነው። ስለዚህ ብቸኛም እውነተኛም የሰውና የእግዚአብሔር መካከለኛ ነው። ለምን? ከሁለት ባህሪ ስንት ባህሪ ይሆናል? አንድ ባህሪ ይሆናል። ከሁለት አካል አንድ አካል ሆኗልና፣ ሁለተኛ በተዋህዶ አንድ አካል አንድ ባህሪ ሆኗልና። ለምን መካከለኛ ተባለ ስንል በተዋህዶ አንድ አካል አንድ ባህሪ ሆኗልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከመሆኑ በፊት በአካላዊ ቃልነቱና በመለኮቱ ነበር። በአካላዊ ቃልነቱና በመለኮቱ ነበር። አባታችን ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ እንደሚነግረን፣ ስለዚህ አስቀድሞ በአካላዊ ቃልነቱና በመለኮቱ ነበር። ስጋንም ስንመለከት ውሱን ግዙፍ አካል ያለው ባህሪውም አዳማዊ ሟች ፈራሽ በስባሽ ነበር። ቃል ዘላለማዊ ነው፣ ስጋስ ሟች ፈራሽ በስባሽ ነው። አካላዊ ቃል ነው፣ እግዚአብሔር ነው። እንግዲህ እነዚህ ሁለቱን ባህሪያት አስቡ። ከእመቤታችን ሲወለድ ግን በመለኮቱ እንዳይጠራ የሚዳሰስ የሚጨበጥ የሚበላ የሚጠጣ ሆኗል። ስለዚህ በመለኮቱ ሊጠራ ይገባል ይገባል። ለምን? አሁን ያነሳነው ነጥብ የሚበላ የሚጠጣ የሚዳሰስ የሚጨበጥ ሆኗል። ሰው ብቻ ነው ደግሞ እንዳንል ፋሳትን ማዕበላትን ሲገስጥ በስልጣኑ አይተናል። ሞትን ሲያስነሳ በስልጣኑ አይተናል። በደረቅ ግንባር ላይ አይንን ሲስል ደግሞ ሲያበራ ተመልክተናል። በዝግ ቤት በሩን ክፈቱልኝ ሳይል ሲገባ አይተናል። ስለዚህ ሰው ብቻ ነው ለማለት ያስደፍረናል። ስለዚህ ምን እንበለው? ሰው የሆነ አምላክ መካከለኛ መባሉ ከዚህ አንጻር ነው ማለት ነው። እንግዲህ አምላክ ሰው ከሆነ በኋላ ያልተዋሃዱ ባህሪያት በእሱ ውስጥ አይታዩም። እርሱ አንድ ጊዜ ፍጹም ሰው ፍጹም አምላክ ሆኗልና። ልብ አድርጎ ካቶሊኮች ሁለት ባህሪ የሚሉት ውህደትን አይቀበሉም። በአንድ አካል ውስጥ ስንት ባህሪ አለ ይላሉ? ሁለት ባህሪ አለ ይላሉ። በአንድ አካል ውስጥ ሁለት ባህሪ አለ ይላሉ። ይሄ የመለኮት ባህሪ ነው፣ ይሄ ደግሞ የስጋ ወይም የትስብእት ባህሪ ነው ብለው ይናገራል። እኛ ግን ከውህደት በኋላ ባህሪው ስንት ነው የምንለው? አንድ ነው። ለምን? ተወራርሰዋል። ተወራርሰዋል ማለት አንዱ የአንዱን ገንዘብ አድርጓል። አንዱ ያንዱን ገንዘብ ግን አደረገ ስንል የራሱን አጣ ማለት አይደለም። ይሄ መታሰብ መቻል አለበት። አምላክ ሰው ሆነ ስንል አምላክነቱ ቀረበት ማለት አይደለም። ሰውም አምላክ ሆነ ስንል ከዚህ በኋላ ሰውነቱ ቀረበት ማለት አይደለም። ውህደት ማለት አንዱ ያንዱን ባህሪ ገንዘብ አደረገ ማለት ነው። ስለዚህ ከዚህ አንፃር በርሱ እንዲህ አይነት የአካላት ያልተዋሃዱ አካላት አይታዩም ማለት ነው። መካከለኛ መባል የተገባው ከዚህ አንፃር ነው ማለት ነው። ስለዚህ እንደ ሰውነቱ ዘመዳችን ነው፣ እንደ አምላክነቱ ፈጣሪያችን። አሁን እግዚአብሔር ወልድን ዘመድም እንለዋለን አይደለም። ዮሐንስ ወንጌል 1:12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። የገዛ ወገኖቹ አልተቀበሉትም፣ ዘመዳቸው ነው። ግን ዘመድ ተብሎ በዝምድና ብቻ ይገደባል? አምላክነትም ደግሞ ገንዘብ ነው። አምላክነትም ገንዘቡ ስለሆነ እንደ ሰውነቱ ዘመዳችን፣ እንደ አምላክነቱ ፈጣሪያችን ነውና መካከለኛ ተባለ። እግዚአብሔር የተመሰገነ። አሁን እኛ እንመካለን፣ መመካት ይገባን እንመካለን። እውነቴን ነው የምላችሁ፣ እስራኤላውያን እግዚአብሔር አባታችን ብለው ሲናገሩ በረድኤት ስለቀረባቸው ነበር። እኛ ግን እግዚአብሔር አባታችን ስንል በተዋህዶም ጭምር ተዛምዶናል። አባ አባ ብለን የምንጮህበት የልጅነትን መንፈስ ሰጠን። አሁን አንፈራም ማለት ነው። ስለዚህ መካከለኛ የተባለው ለዚህ ነው። ሶስተኛ መካከለኛ የተባለበት ምክንያት የብሉይና የሐዲስ ኪዳን መካከለኛ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደሙን ከማፍሰሱ በፊት ስለ ሕዝብ የሚቀርበው መስዋዕት በግ፣ ላም ነበር። እርሱ ሲሞት ግን ስጋውና ደሙን ለስርየተ ኃጢአት ሰጥቶናል። የቀደመውን የመስዋዕት ኪዳን ሻረና አዲስ ኪዳንን ምን አረገ? ተካ። ያ የቀደመው ኪዳን ጉድለት ነበረበትና ዕብራውያን መልእክት ላይ በስፋት የሚያነሳው የቀደመ መስዋዕት እንዲህ እያለ የሚናገረው የቀደሙት ካህናት እያለ የሚናገረው ያ መስዋዕት ህዝቡን ከሞት ሊያድን ያልቻለ ደካማ መስዋዕት ነበር። ከአማላጅነት ጋር አንዳችም የሚገናኝ ነገር የለውም። ስለዚህ የቀደመውን መስዋዕት ሻረና አዲስ ኪዳንን መሰረተልን። ይህም ደም ከእንስሳቱ ደም ብቻ ሳይሆን ከደጉ ከአቤል ደም የሚሻል ነበር። ከአቤልም ወደሚሻለው ደም ያርለን ያለ ዕብራውያን አመስለን ከአቤልም ወደሚሻል። ለምንድን ነው ከደጉ አቤል የሚሻል ደም የተባለው ስንል የአቤል ደም ወንድሜ ቃየል ከሰሰኝ ገደለኝ እያለ ይከስ ነበር። የአቤል ደም ወንድሜ ቃየል ገደለኝ፣ አርያም የተሰማው የሱ ደም አይደለም፣ ገደለኝ እያለ ይከስ ነበር። የክርስቶስ ደምስ የሚያደርጉትን ማያውቁምና ይቅር በላቸው። የአቤል ደም ጥንተ አብሶ ነበረበት፣ የውርስ ኃጢአት ማለት ነው። የክርስቶስ ደምስ የለም። ኢሳይያስ ጸባኦት ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ብሎ የተናገረው ትንቢተ ኢሳይያስ ምዕራፍ 1:9 ያ ቃል ተፈጽሞ ንጽሕት የተባለች እመቤታችን ቅድስት ድንግል እመቤታችን ከእሷ ከስጋዋ ስጋ ከነሷ ነፍስ ነሶ ሰው ሆኗልና። ስለዚህ የአቤል ደም ወንድሜ ቃየል ገደለኝ ብሎ የሚከስ ነው። የጌታችን ስጋና ደም ግን ከኃጢአት ያነጻ ብዙዎችንም የሚያድን ከአቤል ደም የሚሻል ነውና ይሄ ልናስብ ልናገናዘብ ይገባል ማለት ነው። ጌታችን ራሱን መስዋዕት አድርጎ ካቀረበ በኋላ የሚቀር መስዋዕት የለም። ዛሬ ሁሉም የሚሰሙት ማንን ነው? ክርስቶስን አይደለም? በቤተ ክርስቲያን የሚሰዋው እሱ ነው። እንደ ቀደመ ብሉይ ኪዳን መስዋዕት 10 ጊዜ መስዋዕት የሚቀርብ አይደለም። መስዋዕቱ ስንት ጊዜ ቀርቧል? 1 ጊዜ ቀርቧል። ያንን መስዋዕት ሁሉ ይሰዋል። ለዛ ነው የአምላካችን የመድኃኒታችን ኢየሱስ ክርስቶስ ደም ዛሬም ይፈሳል ብለን የምንናገረው ማለት ነው። ስለዚህ ለብሉይ ኪዳንና ለሐዲስ ኪዳን ካህናት ለሹመቱ ለአገልግሎቱ መካከለኛው ማን ነው ማለት ነው? እግዚአብሔር ነው። ለሹመቱ ስንል የብሉይ ኪዳን ካህናት ይሰው የነበረውን መስዋዕት ሽሮ የሐዲስ ኪዳን ካህናት ሌላ እንዲሰው ጀማሪው ማን ነው? ራሱ መስዋዕት አቅራቢ፣ ራሱ መስዋዕት፣ ራሱ መስዋዕት ተቀባይ፣ ሶስት ነገር። ስለዚህ ከዚህ በኋላ እነ ቅዱስ ጴጥሮስ የሰውት መስዋዕት የብሉይን ነው የአዲስን ነው? የማንን ነው? የአዲስን ነው አይደለም? ዘካርያስ የሰዋውስ ለዘካርያስና ለቅዱስ ጴጥሮስ መካከለኛው ማን ነው? ጌታችን። ለአገልግሎቱ ለክህነቱ፣ እየገባችሁ ነው? ግልጽ ነው። ለአገልግሎቱ ለክህነቱ መካከለኛ የተባለው ከዚህ አንጻር ነው ማለት ነው። ክርስቶስ ኢየሱስ ነው። ታላቁ አባት ቅዱስ አውግስቲኖስ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የሚለውን ትርጉም ሲተረጉመው እንዲህ ይላል፣ የማዕዘን ድንጋይ ሁለቱን ግንቦች የሚያገናኝ ከሁለቱም የሚቆጠር ነው ይላል። የማዕዘን ድንጋይ ሁለቱን ግንቦች ከዚህም የመጣውን የሚያገናኘው ያ የማዕዘን ድንጋይ ነው። ለአንዱ መስመር መጀመሪያ፣ ሌላው መስመር መጨረሻ ነው ብሎ የማዕዘንን ድንጋይ ያነሳል። ልክ እንደዚህ ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስም ለብሉይ ፈጻሚ፣ ለአዲስ ኪዳን ጀማሪ ነው። ስለዚህ ምንድነው ማለት ነው? መካከለኛ ነው። ለብሉይ ፈጻሚ፣ ለአዲስ ኪዳን ጀማሪ። ቅድም ከዘካርያስ ጋር ስናነሳ ዘካርያስ ከሰዋ በኋላ ክርስቶስን ነው የምናገኘው አይደል? አዎ። ስለዚህ ለዘካርያስ መጨረሻ፣ ለቅዱስ ጴጥሮስ ደግሞ መጀመሪያ ወይም ለሐዋርያት መጀመሪያ ብለን እናነሳለን ማለት ነው። እርሱ ሰው ባይሆን የብሉይ ኪዳን ቅዱሳንና የሐዲስ ኪዳን ቅዱሳን የሚያገናኝ አይኖርም ነበር ብሎ ይናገራል። እሱ ሰው ባይሆን ብሉይን ከአዲስ አገናኝቷል እና ባጭር ቃል መካከለኛ ማለት ወልድ ዋህድ ማለት እንጂ አማላጅ ማለት አይደለም ማለት ነው።
በሚቀጥለው ሳምንት ሌሎች ጥያቄዎችን አንስተን እንመለከታለን። እስከዚያው መልካም ሳምንት።